ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 22 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ መጋቢት 22 ቀን 1214 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በኢትዮጵያ ውስጥ የሚገኙ ለያል አደረጃጀቶች እንዲበተኑ ተዛዝ መተላለፉ አገዛዙ ህዝብን በፈለገው መንገድ ተገዥ ለማድረግ ያሰበ አላማ ነው ተባለ። በኢትዮጵያ ውስጥ የሚገኙ ለያል አባላት ፈርሰው ወደ መደበኛ ፖሊስና ወደ ማረሚያ ቤት ፖሊስነት እንዲገቡ መመሪያ ተላልፏል። የለያል አባላት የሚሸፍኑትን ስራዎች የመከላከያ ስራዊትና የፌደራል ፖሊስ ይሸፍኑታል ሲል ኮሎኔሉ ተደምጧል። ወደ መደበኛ ፖሊስና ማረሚያ ቤት ፖሊስ መጠቃለል የማይፈልጉ የለያል አባላት መቆቋሚያ ተሰጥቷቸው ወደላ የሥራ መስክ ተሰማራላችሁ የሚል ማባበያም ተነግሯል። ይህ መደረጉ አገዛዙ ህዝብን በቀላሉ ለማስገደድና በተለይም ያማራና አፋር ለያልን በማፍረስ ወልቃይትና ራያን በአፋርም ለወያኔ ቦታዎችን ቆርሶ ለመስጠት ታሳቢ በማድረግ ይወጣ አካሄድ ነው ሲሉም ገልጸዋል። ከሰሞኑ አገዛዙ ለያሎችን ከባድ የቡድን መሳሪያ እንዲያርዱ በሰጠው ፍዛዝ መሰረት በአዲን ያማራ ለያልን ትጥቅ በኃይል እየገፈፈ መሆኑ ታወቀ። የሁዘ መጫ ቀጥሎ በአዲን በዛሬው ዕለት በወልቃይት ጠገዲ አካባቢ ሰላም በማስከበርና ድንበር በመጠበቅ ላይ በነበሩ የአማራ ልዩ ኃይል ተከዜ ብርጌድ አባላት ላይ ለተጥቅ ማስፈታት እርምጃ ወስዷል። ይህ ባዶ እጁን ያለ ልዩ ኃይል የሚገጥመው ባለፈው ሰንበት ላይ በተመሳሳይ መልኩ ባዶ እጃቸውን በተቀመጡት እንደተጨፈጨፉ የልዩ ኃይል አባላት እንዳይሆን ሊጠነቀቅ ይገባል። ላንድ አካባቢ ብለን ህገ መንግስታና ሽሽልም ብሎ የደነፈው ኮሎኔሉ ዛሬ ዞሮ ልዩ ኃይል ይፍረስ ሲል ፖሊስ ማቆቋም ህገ መንግስቱ የሰጠን መብት ነው፣ የልዩ ኃይል ፖሊስ ከፈረሰ እንኳን የሚፈርሰው ከህገ መንግስቱ ጋር እኩል ነው ብለህ አቋም መያዝ ካልቻልክ የአማራ ህዝብ መሪ ነኝ ሲያልክ የህዝቡን እጅ አስረህ ለእርድ የምታቀርበው ግንባር ቀደም ጥላቱ አንተ ነህ ሲሉም በአዲንን ወቅሰዋል። የአማራ ህዝብ በአደባባይ ስለመብቱ የሚጠይቅበት የማይቀርበት ታላቅ ህዝባዊ የተቃውሞ ሰልፍ እሁድ መጋቢት 24 ቀን 2015 ዓመተ ምህረት በመላው አማራ ይካሄዳል። በመሆኑም አማራዎች ያለንበት ወቅታዊ ሁኔታ የመንቀሳቀስ የማምለክ ተንቀሳቅሶ ሀብት ንብረት የማፍራት በፈቀድነው የሀገራችን ክፍል የመኖር መብታችን እንዲሁም በህይወት የመኖር ተፈጥሯዊ መብታችን በኦሮሞ ገዢ ቡድኖች በታገደበት የህልውና አደጋ ላይ እንገኛለን። አማራዎች የምንገኝበት ወቅታዊ ምዕራፍ የታወጀብን የዘር ማጥፋት ማጥፋትና ሁሉንም አቀፍ የዘር ጭፍጨፋ ለመመከት የምንነሳበት የምንተባበርበትና ተደራጅተን በህዝባዊ ትግል ይሄንን አስከፊ አማራ ጠል ፍርሃት የምናፈግድበት ወሳኝ የታሪክ ምዕራፍ ላይ እንገኛለን። የቀደምት አባቶቻችን ኢትዮጵያዊ ብራሳሽ ቀኝ ተርሳኝ ሳላስብሽ ብቀር መላሴ ከተናጋ የተጣበቅ ብለን የምንምልበት አገራችን ዛሬ ባዳውና ፊቷን ስታዞርብን እኛ በአንድ እጅ ሆነን በመነሳት ታግለን አገዛዙን ከነግብራ በሮቹ ማስወገድ አለብን ብለዋል። ነገር ግን አማራን የምታከብር የምታሳድድ በጅምላ የምትገድል እንዲሁም የምታፈናቀል ኢትዮጵያን አናውቃትም። እርፉን ጥሎ ማሰሪያን ጠልጥሎ በደምና አጥንቱ ባቆያት ሀገር በህዝባችን ላይ የምትቀልድ የምትመጻደቅና ለደረሰብን እጅግ ዘግናኝ ግፍ የማትራራ ኢትዮጵያን ዛሬም እንደገና መስራት ይገባል። ሞታችን ሰርጋችን ከመመስለው ስርዓተ መንግስት መፍትሄ አንጠብቅም። ህሉናችን በክንዳችን እናስከብራለን። አማራ በቆራጥ ልጆቹ ተጋርለው ታሪኩን ያድሳል። ህሉናችንን በክንዳችን እናስከብራለን። በአብረገሌ በመዳኒት እጥወት የ47 ሰዎች ህይወት አለፈ። ወያኔ ኃይሎች ተይዞ እንደቆየ በተገለጸው የዋግምራ ብሔረሰብ አስተዳደር ዞን ውስጥ በሚገኘው አብረገሌ ወረዳ በመዳኒትና በምግብ እጥረት የ47 ሰዎች ህይወት ማለፉን የወረዳው አካባቢ ነዋሪ ገልጸዋል። ከሁለት አመታት በላይ በወያኔ ኃይሎች ቁጥጥር ስር የቆየችው ወረዳው ረቡዕ መጋቢት 22/2015 ዓ.ም መለቀቁን ገልጸው የመከላከያ ሰራዊትና የአካባቢው የጸጥታ ኃይሎች ወደ ስፍራው መግባታቸውን ተናግረዋል። ይህንንም ተከትሎ በተደረገ ማጣራትና ቀድሞ በነገራቸው መረጃ መሰረት ከ47 በላይ ሰዎች በመዳኒት እና ህክምና በምግብ እጥረት ህይወታቸው ማለፉን ተናግረዋል። በዚህ ሳቢያ እናት ሶስተኛ ልጇን ለመውለድ ለቀናት ከማጠች በኋላ በስቃይ ብትወልድም ከወሊድ በኋላ ባጋጠማት የደም መፍሰስ የህክምና እርዳታ ሳታገኝ ህይወቷ ማለፉን ተናግረዋል። ለአምስት ቀናት አመጣ ወለደች። ከዚያ የደም መፍሰስ አጋጠማት። የትራንስፖርት አገልግሎት ባለመኖሩ በቃሬዛ ተሸክመን በእግር ወደ ሰቆጣ ለመሄድ ጉዞ ጀመርን። ከአበርገሌ ሰቆጣ በእግር አንድ ቀን ይወስዳል፣ ነገር ግን መንገድ ላይ ሞተችብን ሲሉም የሟች ቤተሰቦች በምሬት ገልጸውልናል። የኦዴድ ጠባብ አገዛዝ ሎተሪ አዟሪዎች አዲስ አበባ ውስጥ እንዳይሰሩ ክልከላ መጀመሩ ተገለጸ። እንደሚታወቀው ሎተሪ አዟሪዎች አብዛኞቹ ከልመና ሰርቶ መብላትን ምርጫ ያደረጉ በዝቅተኛ ኑሮ ደረጃ የሚገኙ ዜጎች ሲሆኑ ሎተሪውን ከብሔራዊ ሎተሪ አሊያ ደግሞ ፈቃድ ካላቸው አከፋፋዮች በመግዛት አዙረው እየሸጡ የዕለት ጉርሳቸውን ያገኛሉ፣ ኑሯቸውንም ይገፋሉ። ይሁን እንጂ ካለፉት ሳምንታት ጀምሮ ግፍ መስራትን መገለጫ ያደረገው አገዛዙ ሎተሪ አዟሪዎችን ፋኖ ናችሁ፣ ለስለላ ነው የምትዞሩ፣ ሰላዮች ናችሁ የሚል የኖር ታፔላ በመለጠፍ አዟሪዎች በአዲስ አበባ ተንቀሳቅሰው እንዳይሰሩ የከለከለ ሲሆን ሲያዞሩ የተገኙት ሎተሪያቸውን በመቀማት ለእስር ለድብደባ እየዳረገ መሆኑ የግፉ ሰለባ የሆኑ የሎተሪ አዟሪዎች ተናግረዋል። የጥቃቱ ሰለባ የሆኑት አዟሪዎቹ አያይዘውም ሰላይ ፋኖ ናችሁ ከሚለው ፍረጃ ባሻገር እኛ ሎተሪ የምንረከበው ከአስተዳደር ቅርንጫፍና ፍቃድ ከተሰጠው አካል ሆኖ ሳለ የምንይዘው ሎተሪ በተቋሙ እውቅና የለውም፣ ፎርጅድ ሎተሪ ነው የምታዞሩ እየተባልን በማንነታችን ብቻ እየተመረጠን ጥቃት ደርሶብናልና ድምጽ ሁኑን ሲሉ ቅሬታቸውን አሰምተዋል። የዕለቱ ዜና በዚህ አበቃ።
ደብዳቤዎች አምድ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም ፍኖቶች፣ ኮሎኔሉ ወያኔን ልካስገባ፣ የወገን ጦር ጁንታውን ደመሰሰ፣ ወያኔ አሸባሪ ነው ወዘተ የተባለ ጆሮአችን እስኪደነቁር ካታከቱን በኋላ በመጨረሻ እንደገና ወያኔና የቄሮና የሸኔ መሪው ኮሎኔሉ አንድ ሆነዋል። በፊትም ኮሎኔሉ አምባገነንነቱን ለማጠናከር ትንሽ ይቀናቅ ሰላም ፍኖቶች አገራችን ነዋሪዎቿ በፈቀዱት ሳይሆን በሚጠሉት በተወከሉበት ሳይሆን በተገለሉበት አምባገነናዊ አገዛዝ ማህበራዊ ፍትህን ተነፍገው ሀብታቸውንም ሆነ መብታቸውን አጥተው አገራቸው በዜጎቿ እስር ቤት ከሆነች ባጭሩ ግማሽ ምዕት ዓመት አለፈ። አገር መምራት የሚችሉት ግዞት ወይ ከርቸሌ ማህይም ጎጠኞች 4 ኪሎና ቦሌ ከሆኑ ሰነባብተዋል። እንደተባለውም ሳሪስን ከፓሪስ የማትለየው የኦሮሞማ ጉዲትም መናገሻዋን በጭንቅላቷ እያቆመች አትገኛለች። አማራውን ከነቤቱና ንብረቱ ነቅላ ለጅቦቹ ግብር ታበላለች። ኦነግ ሸኔ የሚሉት አማራ ገዳይ ብርጌዳቸው የፍጅት ክንዱን ወለጋን አልፎ ሰሜን ሸዋን የደም መሬት አድርጎታል። በደራ ከመቶ በላይ አግቷል ገሏቸዋል ማለቱ ይቀላል። እጅግ አሳዛኙ ነገር በአገራችን የአማራው ጭፍጨፋ ከቁጥር በዘለለ አለመታየቱና ወንጀሉ እየተለመደ መምጣቱ እንደ ህዝብ በታሪክ እንዳያስጠይቀን ሰጋለሁ። ከወያኔ ጋር በቅርቡ ዳግማዊ ጋብቻን ያወጀው ኮሎኔሉ በቀውጢ ጊዜ ወያኔን ተጋፍጠው ከስርዓተ ቀብሩ የታደጉት ፋኖች ላይ ዘመቻውን አጠናክሮ ቀጥሏል። የኦሮሞማ ኮሎኔል የሚያካሂደው የአማራን ዘር ማጥፋት ጭፍጨፋ ነጻነትን ማላበራ የኦነግ ሸኔ ክንዱ በረታ እንጂ አላረፈም። አማራው ከቦታ ቦታ እንዳይንቀሳቀስ የታገተበት በአሸባሪው ወያኔ ጦርነትና ብልጽግና በዳቦ ስም በሚያስኬደው ኦነግ ሸኔ ጥቃት ሚሊዮኖች ከቤት ንብረታቸው ተባረው ሜዳ ላይ የወደቁበት ኮሎኔሉ እርዳታ በኔ በኩል ካልሆነ ወዮላችሁ እያለ የሚያስፈራራባት አገር ሆናለች። ወልቃይት ራያን ከተፈጥሮ ባለቤቶቹ ቀምቶ ለወያኔ ለመስጠት ባለው እቅድ መሰረት ያማራው ራሱንና አካባቢውን የመከላከል አቅም መስበር ግድ አድርጎት እያካሄደ ካለው አፈናና ግድያ በተጨማሪ ፋኖንና ልዩ ኃይሉን ለመበተን ልዩ ኃይሉን ከፋኖ መለያየት ለማጋጨት ፋኖን በአካባቢ ለመከፋፈል ያማራውና የኦሮሞ ብልጽግና በአንድነት ዘመቻ ከፍተዋል። በተለይ በአዴን አዴፓ የሚባለው የአማራ ባንዳዎች ጥርቅም በአማራ ስም ተሰይሞ አማራውን ሲያፈጅ የኖረና እያፈጀ የቀጠለ ለብዙ ሺህ ፋኖና ልዩ ኃይል አባላት በእስር እንዲማቅቁ ያደረገ የፈጀና የሚያስፈጅ የሚያፍንና እያሳፈነ ያለ በማህበረሰቡ ጀርባ ላይ እባጭ ሆኖ የተከሰተ ደዌ ተቆርጦ ሳይጣል የመቀሌና የአራት ኪሎውን ጠላት መዋጋት ማለት በተነፈሰ ጎማ የማሽከርከር ያህል መስዋዕትነቱ የከበደ ይሆናል። ምክር መስጠት ሳይሆን በእኔ አስተያየት የአማራ ብልጽግናዎችን በሚመለከት ፋኖና ልዩ ኃይሉ ብዙ የሚጠበቅባቸው ጉዳይ ያለ ይመስለኛል። ራስ ወዳድነት፣ ግለኝነትና አገር ክህደት ዘመናዊነት የሚመስላቸው ኮዳምላኩ አረንዛዎች በወያኔ አሽከርነት በአዴን ሆነው በኦሮሞማው አዴፓ ሆነው ለ32 ዓመታት አማራውን ሲያስፈጁ ሲያዋክቡ ሲበዘብዙ የኖሩና ነጻነትን ማንነትን እና አገርን ሊያሳጣ መናገሻችን ላይ የተደቀነውን የራብ እና ርዛት የልቂትና የመከራ የግዞትና የሞት የጥላቻና ዘረኝነት ዲያብሎስ አገልጋይ ማፈሪያዎችን ታግለን ልናስወግዳቸው እንጂ አካባቢው በመወለዳቸው እንዳሻችሁ ልንላቸው አይገባም። በባደንና ፋኖ መካከል እርስ በርሳችን የሚለው አገላለጽ ታሪካዊ ስህተት ነውና ሊታረም ይገባል። አባት አርበኞች ከባንዳ ጋር እርስ በርስ የሚባል ነገርን አላስተማሩንም። መጀመሪያ አሾክሾክዩን ነው ያሉትም በከንቱ አልነበረም። የዛሬዎቹም ይህን በተግባር የተፈተነ ምክር ችላ ሊሉ አይጠበቅም። ዛሬ በአማራው በአፋሩ በጉራጌውና በአጠቃላይ ኢትዮጵያዊ በሆነው ህዝብ ላይ በየቀኑ እየደረሰ ያለው ቃላት እንኳን በተገቢው የማይገልጸው ግፍና በደል ፍጅትና ባርነት የሚከፈለውን መስዋዕትነት ሁሉ ከፍለን ልናስወግደው ይገባል። በወያኔ ሽብር የተጨፈጨፉት ሀብት ንብረታቸውን ያጡት በእነዚህ አናሳዎች የተደፈሩት ልጃገረዶች እህቶችና እናቶች ቤታቸው ወድሞ መጠጊያ አልባ የሆኑ ሚሊዮኖች ረሃብና ጠኔ ሐሩርና ቁር ተጋላጮች ወገኖቻቸውን ከዚህ አረመኔ ኃይል ሲከላከሉ በየበረሃው የረገፉ የፋኖ ልዩ ኃይልና ሚሊሻና የመከላከያ አባላትን ደም ረግጦ ወያኔን ከአሸባሪነት መፋቁ ሳይንስ የሽብሩን መሪ መሾሙ ለኢትዮጵያ ሕዝብ ያለውን ንቀት የሚያሳይ ነው። ለነገሩ ፍኖተን በተገቢ እንዳስቀመጠው ሁለቱም አሸባሪዎች ናቸው። ልዩነቱ አንዱ ሽብሩን በዳቦ ስም ማካሄዱና ሌላኛውን ቀድሞ አሸባሪ በማለቱ ብቻ ነው። የግጽዋ ሞልቶ ከፈሰሰ ቆይቷል። አላወቀውም እንጂ የኮሎኔሉ እብሪት ገመዱን ባንገቱ እያጠበቀበት ሄዷል። አማራን ከመግደል ግን አላገደውም። ወደረም ጣላም አመጹ ቀጥሏል። የስልጣን ገመዱም በጉራጌ የተካሄደው አመጽ አበረታች ሲሆን ለሚካሄደው ትግል ትምህርት ሰጪ ነው። አምባገነኖች እጅግ ከሚፈራቸው የትግል ስልቶችም አንዱ ነው። የጉራጌ ወገኖቻችንን አመጽ ተከትሎ በአማራው አካባቢ የተጠራው ሰላማዊ ሰልፍም እንዲሁ። መቼም አገር ፈርሳ ባርነት ከኛ አልፎ ለመጪው ውርስ እንዳይሆን ካልታገል ታሪክም ሆነ ትውልድ ይቅር የማይለው የበደል ሁሉ በደል ነው። ይህ እንዲሆን ልንፈቅድ አንችልም። ዛሬም ቢሆን አገሩን የመታደጉ ታሪካዊ ኃላፊነት የሚወድቀው በአብዛኛው ወጣቱ ትውልድ ላይ በመሆኑ በዘረኛው አገዛዝ ካድሬዎች የሐሰት ፕሮፓጋንዳ ሳይወናበት በእኛ የኢህአፓ ጀግኖች ወኔና ቁርጠኝነት ራሱን ማስታጠቅ ይገባዋል። ለአገርና ለወገን ፍቅር ራሱን አሳልፎ መስጠት ምን ማለት እንደሆነ ሞታይፈሪዎቹ ወጣቶች በደማቸው ጽፈው አስተምረዋል። ከበፊቱ ለወደፊቱ ነው እንዲሉ የነግርማቸው ለማን የነ ዳሮ ነጋሽን የነ በራሽ ፐርታን ብሎ ወያኔ ሲዋጉ የተሰውተን የነ ተስፋዬ ታደሰን የነ ሽብሬን እንዲሁም ወያኔንና የኦነግ ሸኔ ብልጽግናን ዘረኞች ተዋግተው በጀግንነት የተሰው ብዙ ብዙ የፋኖና የልዩ ኃይል አርበኞችን ፋና ሊከተል ይገባል። ቀደም ሲል በፍኖተ እንደተጠቆመው ዘረኛው ኮሎኔል ይህን ፋሽስታዊ የዘር ፍጅት እርምጃውን ለማቀነባበር በአማራው አካባቢ ከማፈሪያ የአማራ ብልጽግናዎች በተጨማሪ ብዛት ያለው አካባቢውን መሰል የስለላና የሽብር ቡድን ማሰማራቱም ይታወቃል። ፋኖን ትጥቅ በማስፈታትና በወታደራዊ ኃይል የመደምሰስ እቅዶቹ አካል ከሆኑ እንቅስቃሴዎቹ መካከል አማራው ገበሬ ያመረተውን እህል በማስገደድ ሰብስቦ ኦሮሚያ ጎተራ በማከማቸት አማራውን ለረሃብ አደጋ በማጋለጥ የመከላከል አቅሙን ማሳጣት ሲሆን፣ ሌላው ደግሞ የወያኔ የጦት ልጅ ነውና ከፊት በኩል ሽማግሌ ልኮ ከኋላ ማሳረድ የወረሰው ቅርስ በመሆኑ የምስራቅ አማራ ፋኖን ትጥቅ ለማስፈታት ያስተባብራሉ ብሎ የላካቸው ሽማግሌዎች ሞኝን ፈልግ፣ መግደል ከፈለክ ከኛ መጀመር ትችላለህ። አንተ ለጠላት አሳልፈ የሰጠኸውን ህዝብ ተከላክለው የቆሙ ልጆቻችንን ከመግደል እንደማትመለስም ጠንጥቀን እናውቃለን የሚል አስደንጋጭ መልስ መስጠታቸውንና ፋኖዎችም በተመሳሳይ ቁርጠኝነት ማስተናገዳቸው ከሰሞኑ አበራታች ሁኔታዎች መካከል አንዱ ነው። ውድ ፍኖታዎች ይህን አስተያየቴን ለአድማጮች እንዳካፈል እድሉን ስለሰጣችሁኝ ምስጋኔ ከፍ ያለ ነው። ቸር ይግጠመን። ይልቃል ነጻነት ነኝ ከሰሜን አሜሪካ።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና መለው የሃፓ ቤተሰቦች እንደምሰምታቸዋል። በኢኮኖሚ የደቀቀች በግጭቶች አቅሏን የሳተች በዘርፈ ብዙ ችግሮች ጉረሯ የታነቀ ዘረኝነት የሚያመሳት የዜጎቿ ሲኦል የሆነች ሀገር መሪ አይመስልም። ሚስ ኮሎኔል አሁንም ሌላ ቦታ ነው። ሀቅን ሊኖራትም አልቻለም። መሬት ላይ ያለውን እውነታ መምሰል እጅግ ተስኖታል። የሱን ጉድፍ ለማየት ወኔ ያጠረው አብዛኛው ንግግር የራሱን ድክመትና ክፍተት የተቀደሰ የሌላውን ችግር ውግዝ ከማሪዎት የሆነ አድርጎ ለማሳየት እዚህም እዚያም ሲረግጥ እንጂ ወገብ የሚቆርጥ ምጥ ይዟት የምትሰቃይን ሀገር የሚያስተዳድር መሪ ፈጽሞ አይመስልም። የራበው ያለን ህዝብ ነገ ስለምንበለጽግ ራቡን እንደበረከት ቁጠሩ የሚል ደፋር ሰው ነው። ኢትዮጵያ እናንተ ጭንቅላት ውስጥ ነው የፈረሰችው ብሎ ሲናገር ኢትዮጵያ በሱ ያእምሮ ጓዳ ብቻ በልጽጋ የታየች ስለመሆኑ አይዘነጋል። እየሮ ወዲያ ቀደምዝም ወዲ እሱ ወዲያ ሀገሪቱ ደግሞ ወዲ እጅግ አልተገናኙ። ሰሞኑን ፓርላማ ውስጥ አቶ ክርስቲያን ታደለ ስልጣንህን ለመልቀቅ አታስብም ብሎ ለጠየቀው ጥያቄ ለምን ስልጣን መልቀቅ እኮ ታላቅነት ነው ለዚያም ሀገሪቱን እንደዚህ አይነት መጠነ ሰፊ አደጋ ላይ የጣላት መሪ ይቅርና ሴት ልጅ ጎንትለህ ወነተልክ ተብሎ የስልጣን መልቀቅ ጥያቄ የሚቀርብባት ዓለም ላይ መኖራችንን ዘንግቶታል። እውነት ለመናገር ለሱ ስልጣን ልቀቅ የሚለው ጥያቄ ሐቀኝነት ያለው ምንም እንከን የማይወጣለት ተገቢነት ያለው ጥያቄ ነበር። በዚህ መልኩ በክብር መጠየቁ ማመስገን ሲገባው ለመሳለቅና በተረት ዙሪያ ጥምጥም በመሄድ ጥያቄውን ለማበሻቀጥ መሞከር ትዝብት ላይ ጥሎታል። ቀርቦ የኢትዮጵያ ሕዝብ ያዳምጥ ስለሱ ምን እያለ እንዳለ ቢያውቅ አቶ ክርስቲያን ያቀረበው ጥያቄ አያስደነግጠውም ነበር። ዳሩ ግን እሱን በጉልበትና በመፈንቅለ መንግስት እንጂ በዲሞክራሲያዊ መንገድ ማስለቀቅ እጅግ ግፈኛነት ነው። ምክንያቱም ለፍርድ መቅረብ ያለበት እጁ በደም የተጨማለቀ በርካቶችን የጨፈጨፈ የኢትዮጵያን የጥቁር ቀን ያወጀ ጨፍጫፊ ስለሆነ ነው። የመለሰለት መንገድ ቅንነት የጎደለው ብቻ አይደለም፣ ለስልጣን ያለውን ጥልቅ ጥማት ያጋለጠበት ጭምር ነበር። ሀገሪቱ በዚህ በኩል እለውጣታለሁ ብሎ ሞከረ፣ አልተሳካለትም። ስለዚህ ለሌላው እድል ልስጥ የሚል ታላቅነት የሚንጸባረቅ ከእኔነትና ይልቅ ህዝቤን ሀገሬን ላስቀድም ከሚል በሳቤ አስተዋይ መሪ የሚጠበቅ ትንሹ እርምጃ መሆኑን ጭራሽ ሊያውቀው አልቻለም። የኢትዮጵያ የብርሃን መንገድ እኔ ብቻ ነኝ የሚል ክፉ ደዌ ደሙ ውስጥ የተቀበረ መሆኑ እሱም ሀገሪቱም መላቀጥ እንዲያጡ ሆኗል። ስለዛሬው ውሎ አንድ በአንድ መስመር በመስመር መሞገት ትርጉም የለውም። እሱ አሁንም ሌላ ዓለም ላይ የጀመረውን ኑሮ መቀጠል መፈለጉን ነግሮናል። እሱ እዚያው ህዝብ እዚህ እየኖረ እንዴት መግባባት እንደሚቻል እናያለን። ነገር ግን በኮሎኔሉ የተለመደው አገርን ማፍረስ ነው። ስለዚህ አገር ማፍረስ ማለት ይኸው ነው። አገር ማፍረስ ሲባል ተራራ ገደሉን መደርመስ አይደለም፣ ዜጎችን አገር ማሳጣት ነው። እንደ ጥላ አስፈርጆ ማጥቃት ነው። ለእያንዳንዱ ዜጋ ማንነት ሰጥቶ በማንነቱ እንዲያፍር፣ እንዲሸማቀቅ፣ እንዲገደልና እንዲጨፈጨፍ የደቦ ፍርድ ላይ ማቅረብ ነው። በጦርነት ውስጥ ያሉ ሀገራት አንዱ የሌለውን እንደሚያደርገው እንደ ጥላት አገር ሰው ዜጎች በራሳቸው አገርና ከተማ በጥላትነት ተፈረጀው እየተፈናቀሉ ይገኛል። ይህ እብደት በአስቸኳይ መቆም አለበት፣ አገር የማፍረሱ ሂደት አካል ስለሆነ። መድረሻ ያጡ ዜጎች ብቸኛ ምርጫ ተደራጅቶ ሁሉም በጋራ እነዚህን ዘረኛና ጠጋበኛ መድረሻ ያጡ ኮልኮሌዎችን ከቤተ መንግስት ማስወጣትና ማባረር ነው። ስንት ዘመን በማንነት ተሳደህ ተገርለህ ተዋርደህ ትችለዋለህ። ኮሎኔሉና ጓዶቹ በኢትዮጵያዊነት ሽፋን ከየትም ተጠራርተው መጥተው በገዛ አገርህ መድረሻ ሲያሳጡህ ተራ እስኪደርስህ የምጠበቅ ከሆነ በእርግጥም የጠባቡ የኦዴድ የኦሮሞ ህዝብን የማይወክል ፋሽስታዊ ርዕዮተ ዓለምና ይህን ለማሳካት ይህን ግፍ እንደ እድል የሚቆጥሩ ባለጌና ጨካኞች መሆናቸውን በቅጡ አለማወቅ ነው። ፊት ለፊት ለሚገጥማቸው ፈሪ መሆናቸውን ህፃናት ያልታጠቁ ሰላማዊ ሰዎች ተደራጅተውና ተናበው ሲጨፈጭፉ እንደ ጀግንነት የሚቆጥሩ ነውረኞች ናቸው። ተባብሮ በቃችሁ ማለት ወይም በየተራ ማልቀስ ሁሉም ለህልውናው ጭምር ሊመልሰው የሚገባ ተግባራዊ ትግልን ግድ የሚል ጥያቄ ነው። ወይ ዘላለም ማልቀስ ወይ ትግል አድርጎ ጭራቆችን ከስልጣን ማውረድ፣ አንዱን ንምረጥ ሲል ዮሐንስ ኃይሉ ከደብረ ዘይት መልእክቱን አድርሷል።
ድፍነቶችና የተከበራችሁ የፍኖተ ዴሞክራሲ ሬዲዮ አድማጮች እንደምን አመሻችሁ። ጌታ ሰላምና ጤና ያብዛላችሁ እያልኩ የዛሬው መልእክቴን እንግዲህ ሜዳውም ሆነ ፈረሱም አቅጣጫውን ለሳታችሁ ወገኖች ሁሉ ለሁሉ ነገር ሆኗል። ከአንድነት ይልቅ ጸረ ኢትዮጵያ ኃይሎች ከምን ጊዜ የሚበልጥ ተጠናክረዋል እያልኩ መልእክቴን ጀምራለሁ። ይህንን ስል በበረሃና በጎረቤት ሀገሮች ሸሽቶና ተሸሽገው የነበሩ ከሲታዎች ከውስጥ አድፍጠውና የህዝብ ልጅ መስለው ጭንብል ለብሰው የነበረው ዘረኛ አብይ ስልጣን ከያዘ መንግስት ጀምሮ ስራዬ ብለው ኑ ግቡልኝ አገርን እንገንባ ሳይሆን ኢትዮጵያን እናፍርስ እንመኘው የነበረ ጊዜ አሁን ነው በማለት የኢትዮጵያን ስም ሲጠራ ቋቅ የሚላቸውን በሙሉ እየመረጠ ካስገባ በኋላ በመንግስት ደረጃ ቁልፍ ቦታዎችን እየመረጠ ከተከላቸው በኋላ ሲታገሉ በነበሩ ጊዜ ለደረሰባቸው ጉዳት ማካካሻ ጭምር ቤትን ከቤት ሰራተኛ ጋር መኪና ከነ ሾፌሩ በሌላ አገር ራሳቸው የሌላ ባስጣን ጠባቂ ለነበር ሁሉ ዛሬ ይህ መንግስት ወታጠቁ ኃይሎች እየተጠበቁ ህዝቡን እንዲበድሉና አገር እንዲያፈርሱ ከመንግስት ሙሉ ድጋፍ አግኝተው እነሆ ዛሬ በየደረጃው አገር ትኑርልን መልካም ህግና ደንብ ደንገን አብረ እንኑር ባይ ወገኖች ገዳይ ቡድን አዋቅሮ ያስከደለ እነሆ ዛሬ እዚህ ደረጃ ላይ ደርሰናል። የሶትናንት ላንካውስ ከሚቀደድ ድረስ ኢትዮጵያ ተፈስም ይያለና የሸነገለ እሱ ግን እንደ ካንሰር በሽታ ውስጥ ውስጡን በግንባር ቀደም ጣላስ ብሎ የፈረጀውን አማራ ማዳከም አለብን ብሎ በአማራና በአዲስ አበባ ህዝብ ላይ በስውር ባደረጃቸው አርማኒ ዘር ላይ ባነጣጠረ በውሸት ልማት ስም የአማራን ቤቶች አገር ሰላም ብለው ከነቤተሰቦቻቸው በተኙበት በላያቸው ላይ አፈራርሷል። አሁንም ቢሆን በአርማኒዋ ዮዲት ጉዲት አበቤ ጋልቦ የቤቱን ፍርሰታ ቀጥሎበታል። ምናልባትም ይህ መሪ የስልጣን ሚካ ከቀጠለ የምንልክ ቤተ መንግስት የአማራ ነው ብሎ ማፍረሱ አይቀርም። ተነገሩ እሱ ባለጊዜ በመሆኑ ምናልባትም እንደማንኛውም አምባገነን ነገ ይውረድ ወይም ተነገውሪያ ይሙት ይህንን ሁሉ ረስቶ አዲስ ቤተ መንግስት ያስከነባ ያለ ሲሆን ከዚህ ጋር ጎን ለጎን አያይዞ አንድነቱና ባህሉን ጭምር ድራሹን ያጠፋ እነሆ ሰውየው ቃሉን አጥፎ ሽግግር የሚሉ ሁሉ የስልጣን ሱሰኞች መፈክር አንጋቢ ስለሆኑ እኔ አሻግራችኋለሁ በማለት ሽግግሩ ድልድይ ይስቶ ወደ ውድመትና ውድቀት ለውጦ ጥፋት የመደመር ውጤት መሆኑን ዘንግቶ ዛሬ ሳፍር በርሰግና ያፈራው ፍሬ ጦርነት መሆኑን ያያየን አይኑን በአሞል የታጥቦ በርሰግና የልማት ፓርቲ ሊደን ይቃጣል። ለነገሩ የሱ ብልጽግና አላማ አንድ ቀድ እንደ ቀድማ ያሶቻቸው በመሪስ ላይ ወራ ላይ ተጠምዶ በመሆን የተጠመደ በመሆኑ እንኳን ለሌሎቹ ክልሎች ለዓለም አቀፍቶ የራሱን ሞርሚያ ክልል መልማታቸውን ከእንግዲህ በሂደቱ የምናየው ይሆናል። አጅሬ ከሆነ ዛሬ የተነገረው ነገር የማይደግም እኔ ባለኝ ስልጣን የፈለኩትን በ10 ደቂቃ ማስፈጸም ይችላል በማለት ሰሞኑን በጉራጌ ዞን በወርቂጤ ከተማ በሄደ ጊዜ ህዝቡ አይንህን አያሳየን ብለው በራቸውን ከውስጥ ቀርቀረው በሰኙበት ባዶ አደባባይ ላይ ከአጀበቹ ጋር ቆሞ እናንተ ክልል አስፈልጋችሁም ሲል ከጎኑ አጅቦ በነበሩ የሁሉም የክልል መሪዎች የታጀበው ለዛ ታላቅስ ማይመስል መልእክት ተናግሯል። እንግዲህ ክልል ከቀረ ለሁሉም ይቅር እንጂ የጉራጌ ክልል ማይሆንበት ምንም ምክንያት የለውም ወይንም ያ ምርጫ ጊዜ ሲቀርብ ያውላችሁ ብሎ ድጋፍ ሊሸምት ፈልጎ ይሆናል። በነገራችን ላይ እሱ ዛሬ የሚፈራበት ስልጣን ሸኔ ባልተፈጠረበት ጊዜ በኢትዮጵያ ህዝብ ስም ስልጣን ሲይዝ እንደሌላው ዜጋ ድጋፍ ያደረገው ህዝብ ዛሬ አይገባህም የተባለው ህዝብ ነው እንጂ በኦነግና በሸኔ የተገኘ ስልጣን አይደለም። ይህንን ስልጣን ስትይዝም እኮ የጉራጌ ህዝብ ከሌላ ወገን ጎን ሆኖ የደገፈ ህዝብ መሆኑን ዘንግተ ከሆነ አስታውስ። እንግዲህ ለኔ እንደሚመስለኝ ይህን ህዝብ ንቆና አሳንሶ ማየት ራሱ በዚህም ሆነ በዚህ በዛ ብዙ ዋጋ ያስከፍላል። ያም ሆነ ይህ እንግዲህ ህዝብ ለሚጠይቀው ጥያቄ መልስ ካላገኘ በወድም ሆነ በጉልበት በአንተ አንመራም ወግደልን የማለት ጥያቄ ማቅረብ አይቀርም። የህዝብ ከዚህን ቀደም ወዶ ደግፈዋል። ዛሬ ግን አንተው ስለው ከደሃው ወዶ ይጣላል። ወደድክም ጣላ ከሌላ ህዝብ ጋር አብሮ ማንቁርተን ይዞ ከስልጣን ልቀቅ ጥያቄ ከሚያቀርብ ግንባር ቀደም ይሆናል። አንተ ስራ ብዙ ስለሆን ክፍል ለፊት ሽብርተኛ አልካቸውን በጓዳ ግን ከወዳጅም በላይ የምትወዳቸው ትነጎችን ድረሱልኝ ማለት አይቀርም። እንዲያውም ከጌታቸው ጋራ የድብብቆሽ ሹክሹክታ ቀርቶ ፊል ለፊት ይወጣችሁበት ስለዚህ ይሆናል። ዲቃላ ጌታቸው ቀድሞም ነገር ማንን ፈርቶ ለነገሩ የሁለታችሁ ማለቃ አንድ ስለሆነ እየፈጸምክ ያለው ደባ አሜሪካ ምርትን ተማምነህ የኢትዮጵያ ህዝብን በትነሃል። ህልምህን በዚሁ በደረኛ ጮሌነት የምትገፋ ከሆነ እስኪ ህዝቡ የሚወስደው እርምጃ እየኖርን ለማየት ያብቃን። ምናልባት ያልተጠበቀ ሊሆን ይችላል። ዘንድሮስ እንደ ድሮ ቀላል ላይሆን ይችላል። ያበጠ ይፈነዳል እንጂ ከእንግዲህ ህዝቡ የመንግስት ካባ በደረቡ ወንበዶች ስር አንመራም በቃን ማለት ላይ ጫፍ ላይ ደርሷል። ወደንም ጠላል ይህ የውሸት ፖለቲካ የግድ ማክተም አለበት ብዬ ገምታለሁ። እንግዲህ ሁላችንም ይህንን እየሰማንና እያየን ያለው ይህ ጋጠወጥ አስተዳደር ደጋፊዎች ሁላችሁም ዛሬ ጭንብላችሁን አውልቀው እንደ መጽሐፍ ሽፋን ለሌላው ኢትዮጵያዊ የተለያየ ይምስሉ እንጂ አንድ ከአንድ እንደ አንድ ከኡነት ጋር እንሙት ያሉ ኦሮሞ ሊቃን በስተቀር ዛሬ ሁሉም የኦሮሞ ድርጅት መሪዎች ከአብይ ጋር ጎንነን ብለው ወስነዋል። እንደ አዛውንቱ መራራ አይነቶቹም ንድክ የፈጠራ ኢትዮጵያ ህልመኞች እርማችሁን አውጡ ብሏል።
ባለመንጫውም መፈንቀለ መንግስት አታስቡ ሲል ሌላኛው ጎረምሳ ደግሞ በአሽሙር ያማራ ቆሞ ቀሬዎች ጋለሞታ ሲል የአዲስ አበባ አበባ እቴጌ ደግሞ በፋኖች ላይ በመደፋት ብቻ ሁላቸውም የፈለጉትን ብለው የጥላቻ ሱሳቸውን ተወጥተዋል። በተያዘ ሁኔታ ከላይ እንደተጠቀስኩት እስርና ግርፋት ይደረሰባቸው የኦሮሞ ተወላጆች መኖራቸው እንደተጠበቀ ሆኖ ተማሪ ባዮቹ የኦሮሞ ተወላጆች ከ80% ያሉ ጸረ አማራና ጸረ ኢትዮጵያ ሆኖ ከወያኔ ጋር የወገኑ ናቸው። በዛ ላይ አብዛኛዎቹ ቀን የይስሙላ ቢሮ የገቡ ይጡ እንጂ ሚስጥራዊ ኦሮሚያ መንግስት ትልቁ ስራና ሴራ የሚዶልቱት ማታ ማታ ነው። አደገኛ አጀንዳቸውም ስራዳይ እንዲው የሚወስኑት ያው በጨለማ ነው። መንግስት ከኦሮሞ ድርጅቶች ጋር በጨለማ በኦሮሚያ ቋንቋ ሲዶልቱ ያደረና በማግስቱ እንደ ጨዋ መንግስት የወያኔና የኦነግ ሸኔ ለህዝብ ያማል፣ በጎን ግን ደባውን ሲሸርባል። ባለፈው ማክሰኞ ጠቅላይ ሚኒስትሩ ለፓርላማ አባሎች ጋር ጥያቄ መልስ ጊዜ ሰውየው አንዳንድ ከበድ ያለ ጥያቄ ያቀረቡ አባሎች ለጥያቄ መልስ ሳይሆን ቆይ ጠብቁኝ እንደማለት ያህል በአይኑ መንጥሯቸው ሄደዋል። ሲሉ ይህን መልስ ላኩልን አቶ ማስቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
በኢህአፓ የፍኖተ ዲሞክራሲ የኢትዮጵያን ነድምጽ ሬዲዮ ጣቢያ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁም ይሁን። ውድ ወገኖቼ የዛሬ አስተያየቴ የወያኔና የኦሮሞማ ጥምረት ለምን የሚል ይሆናል። ወያኔ በ1968 ዓ.ም ተመረተ በማኒፌስቶው እንዳስቀመጠው እንዲሁም ስልጣን ላይ ከወጣበት ከ1983 ዓ.ም ጀምሮ እስካሁን ድረስ የጥቃት ዓላማ ያደረጋቸው የአማራ ህዝብንና የኢትዮጵያ ኦርቶዶክስ ቤተክርስቲያንን ነው። የፈጠሯቸውን አቅም የሌላቸውን ድርጅቶች ማለትም ይህዴን፣ ባዴንን፣ ኦህዴድንና ደህዴንን በመጠቀም የሙያ እና ህዝባዊ ድርጅቶችን በማፈራረስ ተለጣፊ ድርጅቶችን በመመስረት ኢትዮጵያና ህዝቧን ሲያጠቃ ቆይቷል። በስልጣን ምክንያት ከግራኛ በየሀመር ጋር የነበረው ግንኙነት ሲከር በትግራይ ክልል የነበረውን የሰሜን እዝ ሰራዊትን በአብይ እይታ የተመሰረተው የትግራይ ልዩ ኃይል በመከላከያ ሰራዊቱ ላይ ራሱን መከላከል እንዳይችል የተለያዩ አሻጥሮችን ፈጥረው ከፍተኛ ግድያ ፈጽመዋል። የሰራዊቱ ደም ከልብ ሆኖ ቀርቷል። ግራኛብይ ከወያኔ ጋር በደቡብ አፍሪካ በኢትዮጵያው ጣላት በአሜሪካ ማካኝነት የኢትዮጵያን ጥቅም ሊጎዳ በሚችል ሁኔታ ስምምነት ተፈጽሞ ከባድ መሳሪያዎችን ወያኔ ለመከላከያ ሰራዊቱ ሳይሰጥና የትግራይ ዋና ከተማ መቀሌን መከላከያ ሰራዊቱ ሳይቆጣጣ ዘረኛው አብይ ከወያኔ ጋር ስምምነት አድርጎ ጥምረት ፈጥሯል። ለምን ይሆን እስካሁን የቀጠሉበትን በኢትዮጵያ ኪሳራ የኦሮሚያና የትግራይን መገንጠልን ከግብ ለማድረስ ኢትዮጵያን ህዝቧን የሀገራችን መለያ ምልክት የሆነውን አረንጓዴ ቢጫ ቀይ ሰንደቅ ዓላማ የሚወደውን የአማራና ሌሎች አገር ወዳዶችን ህዝብ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ኢትዮጵያዊ ድርጅቶችን እንደ ኢህአፓ አይነቶቹንና አገር ወዳድ ግለሰቦችን በጋራ ለማጥቃት ከአማራ ክልል ወያኔ በጉልበት ወስዶ የነበረውን የወልቃይት፣ የጠቀዴ፣ የጸለም፣ የሁመራ፣ የራያ አካባቢዎችን ህዝቡ በ2013 ዓመተ ምህረት ባደረገው ጸረ ወያኔ ትግል በእጁ አስገብቷል። ይህን የአማራ ህዝብ መሬት እንደገና ለመውረር የታለመ ቅዠት ነው። ኦሮሞማዎች የአማራ ህዝብ መሬት ህዝቡን አፈናቅለው የራሳቸው ለማድረግ እየፈጸሙት ያለው እርኩስ ዓላማ ከግብ ለማድረስ የአማራን ህዝብ በጋራ ለማጥቃት ነው። 4 ነጥብ። እነዚህንና የሀገርና የህዝብ ጠላቶች ለማስወገድ ምን እናድርግ? 1. እነዚህ እናጥቶት ነካሾችን ያለ ጥርጥር በጠላትነት መፈረጅ፣ በሚነገሩት የውሸት የኢትዮጵያዊነት ፕሮፓጋንዳ አለመታለል። 2. ኢትዮጵያን የምንወድ ሁሉ አገራችንን ለማዳን መተባበርና ለትግል ዝግጁ መሆን። 3. እነዚህ ሳይሰሩ የሰው ንብረት ሁሉ የኛ ነው የሚሉትን በ16ኛው ክፍለ ዘመን ሚስት ለማግባት ሲፈልግ ወንድ ሁሉ የወንድን ብልት መቁረጥን የሚቀበለውን የገዳ ስርዓት የዴሞክራሲ ነው ብለው የሚሉትን ሰው ገድሎ ድንቄም ዴሞክራሲ የለም። ዴሞክራሲ የህዝብ አገዛዝ እንጂ ህዝብን መፍጨት አይደለም። ዛሬ አብይና ሽመልስ አብዲሳ በጨፌ ኦሮሚያ ስብሰባዎች ላይ ዱላ ይዘው በግንባራቸው የወንድ ብልት የሚመስል ነገር ያንጠለጥሉ የለም ጨካኝ መሆናቸውን ለመግለጽ ነው። እነዚህን ከስልጣን ከማውረድ ውጭ ሌላ አማራጭ እንደሌለው እንረዳ። 4. በውጭ ሀገር የምንኖር ኢትዮጵያውያን የማህበራዊ ሚዲያ ሰራተኞች እርስ በርስ በመከባበር አንድ ላይ ዱላችሁን በወያኔ ባብይና ባገዛዙ ላይ ማድረግ። አምስት በተለያዩ ቦታ ያሉ የወያኔና የኦሮሞ ማሰላዎችን መከታተል ማጋለጥ የአብይ ኤምባሲዎች የስለላ ማዕከል መሆናቸውን በማወቅ ከነሱ ማራቅ ከማህበራዊ ህይወት ማራቅ ስድስት ከዚህ በፊት ለህዝብ የቆሙ መስለው በወሳኝ ወቅት ህዝብን ትተው ያብይ ያሽከር ሆነው በህዝብ ላይ በደል የፈጸሙት ዳግም የህዝብ አጋር መስለው እንዳያታልሉ መጠንቀቅ ሰባት ወያኔ ስልጣን ላይ በነበረበት ወቅት የመለስ አገዛዝ 50 ገጽ ወረቀት ውጭ አገር ያሉ የፖለቲካ ድርጅቶችን የኢትዮጵያ ማህበረሰቦችን ቤተክርስቲያናትንና ግለሰቦችን እንዴት አድርጎ እንደሚጠምጥ ይተካምበት እንደነበረው የግራኝ አብይ አህመድም ባለ 5 ገጽ ወረቀት ዶክመንት አዘጋጅቶ በውጭ ያሉ ኢትዮጵያውያንን የኢትዮጵያ ድርጅቶችን ቤተክርስቲያኖችን ለመከፋፈል በጥቅም ለመያዝ ዝግጅት ማድረጉን በማወቅ የትላንት የወያኔ ዛሬ ያብይ ተላላኪዎችን በመለየት ማጋለጥና ከንቅስቀሳ የውጭ ማድረግ ይገባናል። ስምንት መደራጀት ይገባናል። በጎበዝ አለቃና በአካባቢ መሪዎች ስር በጥንቃቄ መደራጀትና መረጃ መለዋወጥና ስርዓቱን መታገል ያስፈልጋል። ዘጠኝ ኢትዮጵያዊ ሁሉ መምህራን፣ ተማሪዎች፣ ወላጆች፣ ላባደሮች፣ ገበሬዎች፣ ሴቶች፣ የመከላከያ ሰራዊት አባላት በህዝባዊ አመጽ ስርዓቱ እንዲወገድ የሥራ ማቆም አድማ በማድረግ በሽግግር ሂደት በሽግግር ጉባኤ ለሚመረጥ የሽግግር መንግስት ምስረታ መታገል ይገባናል። በዚህ አይነት አካሄድ ነው የወያኔንና የኦሮሞማን ጸረ ህዝብ ጥምረት ለማስቆም ለሀገሪቱና ለህዝባችን ዴሞክራሲ የሚሰፍነው። ለዚህ አይነት ስራ የህዝብን የጋራ ትግል ውጤትን በቅርቡ በጉራጌ የወልቂጤ ህዝብ በቤት ውስጥ አድማ ከተማይቱን በሁሉም አቅጣጫ ሰው አልባ በማድረግ ውሸታሙን አብይ ባዶ የስብሰባ አዳራሽ ይዞ እንዲቀመጥ በማድረግ ውጤታማ የትግል ዘዴ መሆኑን አስመስክሯል። ይህ አይነት የትግል ስልት ህዝብን ከአምባገነኖች ጥይት የሚያድን ነው። በሁሉም የትግል ቦታዎች ተግባራዊ መሆን ያለበት ነው። የስልጣን ምንጭና ባለቤት የኢትዮጵያ ህዝብ ነው። የቤት ውስጥ አድማን በ1998 ዓ.ም ለመጀመሪያ ጊዜ የወያኔ አገዛዝን ለመቃወም የኢትዮጵያ ህዝብ ያስተዋወቀውን ኢሃፓን እንደደገፍ ሲሉ መምህር ዳዊት ሱጌቦ ከዝዋይ ደብዳቤያቸውን አጠናቀዋል።
ሰላም እንደምን ሰንብታችኋል? ያ ኦሮማይዝድ የሆነው የሀገር መከላከያ ሰራዊትና ፌደራል ፖሊስ ያ ጥይት ሲሰማ በኪሎ ሜትሮች የሚፈረጥጠው ሰራዊት የአማራ አንገት ከወለጋ እስከ መተከል ከማይካድራ እስከ ጉራ ፈርዳ ወዘተ የአማራ አንገት በሰይፍ ሲቀላ ሸፋን ሰጪ የነበረ ሰራዊቴ እንዴት ለአማራንና ለሀገር ወዳድ ኢትዮጵያውያኖች ጥላ ከለላ ይሆናል ቢባልም የኦሮሞማ መራሹ አገዛዝ ያለ ማንም ከልካይነት ለመሰልቀጥ የወሰነው ውሳኔ ለአማራ ህዝብ እጅግ መጥፎ ቢሆንም የኦሮሞ የበላይነት ባለው የመከላከያ ሰራዊት መዋቅር ካስገቡ በኋላ ከጀርባው እንደ ጥቅም 24 የአማራ ልጆች ይጨፈጭፋሉ። ነገር ግን ለሚሰሙትና በዘረኝነት አዙሪት ውስጥ ላልገቡት የመከላከያ ሰራዊት አባላት እንዲህ ይላለው ለመለየው ለባሾች በሙሉ መጋቢት 24 ቀን 2015 ዓ.ም አማራ ብዙ ቦታዎች ስራቱን የሚቃወሙና የሰራቱን ለውጥ የሚጠይቁ ህዝባዊ ሰልፎች ይደረጋሉ። ታዲያ የሰልፉ ቀን አንዳንድ አለቆቻችሁ የሚሰጧችሁ ግዳጅ ምን ሊሆን እንደሚችል መገመት ያዳግታል። ይድና ይላል ጎዳና ላይ ያገኘውን በለው ጥረገው እንደሚሆን ያለፉት ከ30 የዘለሉ አመታት ልምዶች ነግሩናል። እና አደራ ህዝባችሁን ጠብቁ። መሳሪያ በትይዙም ባዶ እጃችሁን ምሰሉ። የዚህ አሳራኛ ህዝብ ልጆች መሆናችሁን በተግባር አረጋግጡ። ይህ ፍርሃት ያልፋል። ትላንት የነበረ ዛሬ እንዳልነበረ ሆኗል። ዛሬ ነበርም ነገ እንዳልነበረ እንደሚሆን አውቁ። ህዝብና ሀገር ይሻገራል። ፍርሃት ግን ይወድቃል። እመኑኝ፣ ነገ እንደመስከረም ጉም በኖ ይጠፋል። እናንተና መከረኛው ህዝባችሁ ግን መኖር ትቀጥላላችሁ። መኖር እንቀጥላለን። ስለዚህ አፈርግጦ አፈር መስሎ ያሳደጋችሁን ህዝብ እንዳትተኩሱበት። እንደ እንጨት በደረቀ ገላ አዝላ የደረቀ ጡት እያጠባች ያሳደገች ግን አማራ ስለሆነች ብቻ እሷ አታውቃቸውም። ብዙ የሚያውቁት ጥላት ያላት ምስኪን እናታችሁ ገላ ላይ ዱላ እንዳታሳርፉ ተጠንቀቁ። የተለያየ ዩኒፎርም ወይንም ልብስ መልበሳችን ውሎና አዳራችን መለያየቱ የተለያየን ሰዎች አያደርገንም። ሁላችንም ባንድ የሰከረ ዘመን የተፈጠረ የአንድ ደሃ ግን ኩሩ ማህበረሰብ ልጆች ነን። ወደድንም ጠላንም አንድ አፈር ያበቀለን ከ1983 ካንዶንዝ የተቀዳን ወንድምና አያቶች ነን። ስለሆነም የሚያልፍ ፍርሃት አዝዋችሁ ወላጆቻችሁን እንዳትበድሉ፣ የነገ መጣጃ ቤታችሁን እንዳታቃጥሉ፣ በአምሯችሁ ውስጥ የጎጥ መፈክር ከተው የመንደር ጥይት አስታጥቀው ይህን ምናምን ትሄድና በለው የሚሏችሁን ደንቆሮ ካድሮች አትስማቸው። እነሱ ጎጥ የሚባል ከባዕድን ሸለቆ የሚዛቅ የከበረ ማዕድናቸውን እየቸረቸሩ የ50 ሚሊዮን ብር ቤት ይገዛሉ። የናንተ ደሞዝ ላይ ግን 50 ብር አልጨመሩላችሁም፣ ወደፊትም አይጨምሩ። ስለዚህ ለምን የቀጣፊ ቢበላ ቢበላ የማይጠግብ እንብርት የለሽ ካድሬ ዱላ ሆናችሁ ታገለግላላችሁ? ይድና ህዝብ እንግዳን ሲለ ኖ በጭራሽ ዞርበል ከፊቴ አንተ ቀጣፊ ካድሬ በለው። ሲያስገድድህ ከሞከረ ለህዝብ ግንባር ብለህ ጥይት መዘህ ባፉ አጉርሰው። መለዮ ለባሾች በአጠቃላይ አንገት ላይ የምትቆሙበት ሳይሆን ለህዝብ ህልውና ዘብ የምትቆሙበት ጊዜ ዛሬ ነው። ነገ ባንድ ዩኒፎርም ለአንድ ዓላማ መቆማችን አይቀርም ሲል መልካሙ ከባህር ዳር መልእክቱን አጠቃሏል።
ሰላምታ ለእናንተ ይሁን እያልኩ እንደተለመደው ጭምርክሴን ታስፋብኝ በአክብሮት እጠይቃለሁ። የአማራው ክልል የተባለው አካባቢና የህዝብ የወያኔና የወነግ ዳግማዊ ጥምር ወራ ላይ ተጋልጦ ይገኛል። የጉራጌ ማህበረሰብ ስለ ህገ መንግስታዊ መብቱና በመጠየቁ በህዋጥም እንዲያልቅ ተፈርዶበታል። ያንንም በመቃወም ባዶ ባልዲ ይዞ ባካችሁ ሬሳ የማጥበት እንኳን ልቀቁልኝ፣ በስሜ ብዙ ቢሊዮን ብር ወጪው የተከተሰራው ማጠራቀሚያ የውሃ የማግኘት መብት ይጠበቅልኝ በማለቱ በሰዓቱ ታጣቂዎች የጥይት ናዳ ወርዶበታል። አሁን ልጆቹም በሞት አጥቷል፣ ብዙዎቹም ቆስለዋል። ይህ ሁሉ የተደረገው የጉራጌ ማህበረሰብ ክልል መብቱ ከታወቀ የኦሮሞማ አገር መስረታ ሊኖር የማይገባው አንድ ወጥ በመሬት ስፋት ሊሰናከል ይችላል ከሚል ስጋት የመነጨ መሆኑ የአካባቢ ፖለቲከኞች ይናገራሉ። እርግጥ ነው ጉራጌው ክልል ሆኖ በመሃል የተሸነከረ የኦሮሞማ የከፋና የጅማን አካባቢ ለመጠቅለል አደጋጅ ሊሆንበት ይችላል። በሌላ በኩል በደቡብ ወሎ ሙስሊሞች የኦሮሞማ ስርዓት መጅሊስን ለማክበርና እኛንም ለማዋጥ እየተንደረደረ ብዙ ጉዳት አድርሶብናል ሲሉ በአደባባይ በመውጣት ተቃውሟቸውን በማሰማት ሌላ ኢትዮጵያ ሁሉ ከጎናቸው እንዲቆም ጥሪ አድርገዋል። በጾምና በጸሎት ብቻ ተወስኖ መቀመጥ የለበትም። ጾምና ጸሎት ለትግሉ መንፈስ ብርታት ሊሰጥ ይችላል ይሆናል እንጂ ትግሉን አይፈታውም። ችግሩን የሚፈታው የችግሩ ባለቤት ያስወግዱት ብቻ ነው። የኦነግ መራሹን የጎሰኞች ስርዓት አጋሩን በወያኔ ቡድን ማስገድና በአገር ወዳድ መንግስት መተካት ብቻ ነው። አለበለዚያ ሰላማዊ ትግሉ መቀጠል የግድ ይላል። ለመጀመሪያ ያህል ከተወሰኑ ቀናት በቤት ውስጥ የመቀመጥ አድማ ቢመታ ቀላል የማይባል ውድቀት በስርዓቱ ላይ ያደርሳል። ይቻላልና እንዲታሰብበት ለማሳሰብ እወዳለሁ። ይህን ለማድረግ ተራው በኦሮሞ ውስጥ የቆዩት የፖለቲካ ድርጅትን ባዮች የብዙሃን ማህበራት ናቸው። የተምታታው የህዝባዊ ትግል ገንፍሎ ለመውጣት ከጫፍ ላይ መድረሱን ባለፉት ቀናት አይተናል። ሙሉ በሙሉ የስርዓት ለውጥ ለማምጣት የሚችል ኃይል መሆኑንም አሳይቷል። ይህንን ግዙፍ ኃይል መቀስቀስ ለለውጥ ቆሚያለሁ የሚለው ኃላፊነትና ድርሻ ነው። ስለዚህ የተባበረው ትግል በወያኔ ቡችላ ላይ ይቀጣጠል። በሁሉም መስክ ህዝባችን ለትግል ራሱን ያዘጋጅ። አሁኑኑ የሽግግር መንግስት ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ሰላም ጤና ይስጥልን። የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንደምን ሰምታችኋል? ኢትዮጵያዊ ማንነታችን የዘረኝነት መንደርደሪያ እየሆነ ነው። ዛሬ ያለው ትውልድ የቀደምት ህዝቦችና መሪዎች ውጤት መሆኑ የሚያጠራጥር አይደለም። ቀደምቶቹ ደግሞ ፍጹም የበላይነትና ቅኝ ያለመገዛት መንፈስ ተጎናጽፈው በዚያ ስነልቦና ይኖሩ ናቸው። የሀገሪቱ መሪዎች ራሳቸውን ባንበሳ የሚመስሉና ሙአ አንበሳ ዘእምነ ገደ ይሁዳ በሚል መጠራትን የሚፈልጉትም ከዚሁ የስነልቦና ለእልናች የተነሳ እንደሆነ መዘንጋት የለበትም። ሃይማኖታዊ እሳቤና ምስጢሩ እንደተጠበቀ ሆኖ ማለት ነው። አንዳንድ ደግሞ ከሌላ የአፍሪካ ክፍለ ዓለም አንጻራዊነት ቀላ ብለን በመታየታችን ብቻ ፍጹም አፍሪካዊ መሆናችንን ጥያቄ ውስጥ የሚያስገባ አይጠፉም። አግባብ ባይሆንም ደግሞ ከሌሎች አፍሪካ ሀገራት በላይ የጠቆረ የቆዳ ቀለም ያላቸው ኢትዮጵያውያንንም መዘንጋት ነው። የኢትዮጵያውያን ፈረንጅ ብለን የምንጠራው ነጭ ቀለም ያለው ሰው ሁሉ አሜሪካዊ፣ አውሮፓዊ፣ አረብ፣ ሩቅ ምስራቅ እንጂ ከቆዳ ቀለም ባሻገር ያለው መልካም ድራዊና የትውልድ ነገዳቸውን መሰረት አድርገን አይደለም። እንደውነቱ ግን ፈረንጅ ፈረንሳውያንን ብቻ እንጂ መላውን አውሮፓ እንኳን የሚወክል አለመሆኑ ያጠራጥራል። አሜሪካውያን ከአውሮፓውያን ከማይለየው ከዚሁ የጅምላ ማንነት ፍረጃና የተጋርዳይናችን የተነሳ ነጭ ባየን ቁጥር ፈረንጅ ስንላቸው ብዙዎች ግር የሚላቸው ለዛ ነው። ሌላው ክፍለ ዓለም ደግሞ ኢትዮጵያውያን በዚህ መልኩ መጓደናችንን ብዙም አይረዳም። ተመሳሳይ ማንነት ያለን ይመስላቸዋል። ለምሳሌ ሀበሾች ብለው በወል ስም የሚጠሩን እንዳሉ ሁሉ በአንጻሩ ደግሞ ሀበሻነትን ለአንድ ብሔር ወይም ሃይማኖት ተከታዮች ብቻ ሰጥተው እኔ ሀበሻ አይደለሁም የሚሉ ኢትዮጵያውያንን እናስታውሳለን። የብያኔና አረዳድ ጉዳይ ነውና ሀበሻ የሚለው ስያሜ ግን አረቦች ኢትዮጵያን እንደ ሀገር ኢትዮጵያውያንንም እንደ አንድ ህዝብ የሚያውቁበት አጠራር እንጂ አሉታዊ አንድምታ የለውም። እናም ዛሬ ላይ በርካታ ታሪኮቻችን በውጭ ዜጎች ከመጻፋቸው የተነሳ እነርሱ እኛን በተረዱበትና በገለጹበት ሁኔታ እኛም ከቅርብ ጊዜያት ወዲህ እነርሱን መነጽር የምስል አሳሳል ዘይቤ ተውሰን ራሳችንን ማየት ጀመርን። ለዚህም በሀገራችን አንዱ ህዝብ ስለሌለው ክፉም ሆነ ደግ ምስሎችን ማንነቶችን ቀርጿል አይተውንም። በስነልቦና ምስሎችን ማንነቶችን ቀርጾ በስነልቦና በተግባር በመጻፍ ጭምር ሲገልጽ ኑሯል። ለምሳሌ ባለማተብ ህዝብ ነው ብሎ ታማኝነታቸውን የሚመሰክርላቸው እንዳለ ሁሉ ማተብ በዚህ አግባብ ሃይማኖትን የሚያመለክት አይደለም። በአንጻሩ ደግሞ ድሮም እኮ እንትኖች ሲባሉ እያለ ቀራኔውን የሚገልጽባቸው ደግሞ እንዲሁ አሉ። በግልጽ ቋንቋ ደግሞ ለተወሰነ ህዝቦች መገለጫነት የተቀረጹ ምስሎች የማንነት አገላለጾችም አሉ። ለምሳሌ ቡዳ ነው ተብሎ የተፈረጀ ህዝብ አለ። ልቡ 9 8ቱን አስቀምጦ በአንዱ አጫወተኝ እየተባለ የሚተች ህዝብም አለ። ቢያጥቡት አይጠራም እየተባለ የሚዘለፍም አለ። ተግደርዳሪነት፣ አቋም የለሽነት፣ ገንዘብ ወዳድነት፣ አልጠግባይነት ወዘተ የሚቀጽላቸው ህዝቦች ሁሉ አሉ። ይህ ሁሉ ግን አንዱ ስለሌለው የቀረጸው የብጅታ ምስል የተሳተ ፍረጃ እንጂ ትክክለኛ ማንነት አለመሆኑን ማንም የሚረዳ ነው። ለአንዱ ህዝብ የተሰጡ መገለጫዎች በሌላውም ውስጥ ለመኖራቸው በተጨባጭ የምናስተውለው ነውና ይኸው መጓደን እየሰፋ እየተካረረ በመምጣቱ የወቅቱ የብሔር ፖለቲካ ተጨምሮበት ለበርካታ ዘመናት በአንድነት የኖረ ህዝብ እርስ በርሱ መከፋፈል፣ መነቃቀፍና ከዚያ ሲያልፍ መገዳደል ከጀመረው ውሎ አድሯል። ከሁሉም በላይ እጅግ የሚያሳዝነው ደግሞ ህገ መንግስታችን፣ ስርዓተ ትምህርታችንና የአስተዳደር ዘይቤዎቻችን ሁሉ ለዚህ የዘረኝነት አካሄድ ጥሩ መደላድሎች፣ አመች ሁኔታዎች ሆነው የመቀረጻቸው ጉዳይ ነው። ሰውን እንደ ሰውነቱ ከማክበር ይልቅ ለይተን መውደድ፣ ለይተን ማዘን፣ ሌላው ቀርቶ ለይተን ከገደልን በኋላ እንኳን አስክሬኑ ብሔር ለይተን መቁጠር ጀምረናል። ይኸውም የመውደቃችን ጥግ ልብ ልንለው የሚገባን ሌላኛው እውነታ ደግሞ የዘረኝነት በሽታ አንድ የከለከፈ የማይለቅ መሆኑን ነው። ከአካባቢ ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ፣ ከዚያም ወደ ጎጥ ቤተሰብ ድረስ የሚደርስ የደዌ ሰንሰለት ነውና ለመለየት የዋናቸው ቋንቋ፣ ባህል፣ መልክዓ ምድር ጌጦችን የማድረግ እድል በእጃችን ነው። ሲጠቃለል ዛሬ ላይ እያስተዋልን ያለነው የዘረኝነት ጥላቻ መናፍስት የተዘሩት ይህንን በመሳሰሉ የተዋረድ ነው ማንነት ቀረጻ ሂደት ነበር። መሰል አክራሪ ዘውጌነት አዝማሚያ ደግሞ የወደፊት መጥቻችን እንደሚሆን በቂና ተጨባጭ ማሳያዎችን ተጎንጭተናል። በወቅቱ የፖለቲካ ጥርስ ውስጥ የገባችው ዋናዋ ምክንያት ይኸው ነው። አንዲት የዘረኝነት መድኃኒት ለዘር ያህል ብትኖር እርሷም በተመሳሳይ የዘረኝነት በሽታ በክልል ቤተ ክህነት ስም በታትኖ ለማጥፋት የሚደረጉ ጥረቶችንም በግልጽ እያየን ነው በማለት ወግደረስ አሰፋ ከሱሉልታ መልእክቱን ቋጭቷል።
ፕሮግራማችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ረሃብ ቀጠሮ ይፈጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘነዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይፈጣል። ወተት አንጀት ነጥፎ ሲላ
ወድቅ አድርቆ ሆድ ሲራብ
ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሄድ ነው?
የማዕድ ወዝ ሳታጥጥ
አድባሩ አብዳስ አስፈረጥጥ
እንብሳይ ተርፋስ ሜዳ አይት የቤት ድመት ሳታማምጥ
በመቤቷ አስከሬን ብታይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስትቀን ትሆን የራባ ዋይ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ
ትንፋሽ ቀርፋችሁ እንደሆን ያስችላችሁ እንደው ጥቂት
ቀጠሮ ይሰጣል ልቂት
ስንት መዓልት
ስንት ሌሊት
እንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞጣት ናፋቱ አንዣቦ በመቅሰፍ ትግሩ
አንደበት ተርፋችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
ስንፋስ ስለምንም ሳትል
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘፈራል ይደጋገማል ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን ይታውቃል
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃ
በጣራ ፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቀን ይሰጣል አንደበት ክነ ሳይሸመግቅ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
እንባንሳ ሊጥር ሳይመጣ ቅንቦሽ ከጎጆ ሆጣራ
እንደ ፍካሪ ኢየሱስ ቃል በጣር መጻሕፍትን ሳጠራ
አንደበት ሻለህ ተናገር የምታውቅ የራብን ነገር
አስከሬንህ ከየጠሻው ተርፎ እንደው ሳይቀረቀር
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል